የዜና መጽሔት
በቀጣዩ የዜና መጽሔት ጥንቅራችን አምስት ርዕሰ ጉዳዮች በትንታኔ ይቀርቡበታል። ቀዳሚው ከአዲስ አበባ የደረሰን ዘገባ ነው። በትግራይ ክልል የሚንቀሳቀሱ የፖለቲካ ድርጅቶች የቆድሞ የክልሉ የጸጥታ መሪዎችና ሐራ መሬት የተባለው ኃይል ወታደራዊ አመራሮች የትግራይ የሰላምና ለውጥ ምክር ቤት መስራች ጉባኤን ባለፈው እሁድ ግንቦት 9 ቀን 2018 ዓ.ም አዲስ አበባ ውስጥ አቋቁመዋል። የፖለቲካ ልዩነትን ወደ ጎን በመቶ ሁሉም ባሳተፈ መልኩ ትግራይ ክልልን የማዳን ስራ መስራት የምክር ቤቱ ዋና ዓላማ መሆኑን የገለጹት መስራቾቹ ይህንን ለማስፈጸም የሚያስችል ፍኖተ ካርታና ህገ ደንብ መጽደቁንም ገልጸዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በሰጠው ምላሽ እንቅስቃሴውን የማይተገበርና እዚህ ግባ የሚባል ቁም ነገር የሌለው ሲል አጣጥሎታል። አክሎም ምክር ቤቱ የትም ይቋቋም የትግራይ ህዝብ በምስለኔ አይመራምም ብሏል። ሰለሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አለው።
አረና ትግራይ፣ ባይቶና፣ ትንሳኤ ሰባ እንደርታ፣ ስምረትና ቃንቺ ሀቂ የተባሉ የፖለቲካ ድርጅቶች የቀድሞ የትግራይ ክልል የጸጥታ ዘርፍ መሪዎች እንዲሁም በአፋር ክልል ይንቀሳቀሳል የሚባለው ሐራ መሬት የተባለው የታጠቀ ቡድን ወታደራዊ አመራሮች አቋቋሙት የተባለው ምክር ቤት በቅርቡ መቀለ ከተማ እንደሚገባ አቶ ጌታቸው ረዳ መናገራቸው ተሰምቷል። በእሳቸው የሚመራው ስምረት ፓርቲ ጽህፈት ቤት የሚዲያና ኮሚኒኬሽን ዘርፍ ባልደረባ ሀለፎም ንርአ አዲስ አበባ ውስጥ ትናንት ግንቦት 10 ቀን 2018 ዓመተ ምህረት የተቋቋመው የሰላምና ለውጥ ምክር ቤት መስራች ጥቅልና ዝርዝር የስራ አቅጣጫዎችን ማስቀመጡንም ዛሬ ለዶቼ ቬለ ገልጸዋል።
የፖለቲካ ድርጅቶች ይመለከተኛል የሚል ጋዜጠኞችም ጭምራሉ። ከዛ ከትግራይም የቴዴፍ አባላት የቆዩና አሁንም የሄደውን ያለውን ያ ግሩፕ እሱን በመቃወም የወጡ ሐራ መሬት የሚባሉ አላር ከእነሱም ወታደራዊ አመራሮች የተሳተፉበት ነበር። ዋናው አላማው የፖለቲካ ልዩነት ወደ ጎን በመተው ሁሉም አቃፊና አሳታፊ በሆነ መልኩ ክልሉን የማዳን ስራ መስራት አለበት። ይሄ ደግሞ ዝም ብሎ በስብሰባ ምናምን ነበር ከአሁን በፊት። አሁን ግን የራሱ የሆነ ማኒፌስቶም ህገ ደንብ ምናምን ረቆ ጸድቋል።
እናንተ ያቋቋማችሁት ምክር ቤት ጊዜያዊ አስተዳደሩን እውቅና ነፍጎታል ማለት ነው?
አይደለም። አሁን ታደሰ ወረደ የጊዜያዊ አስተዳደር ፕሬዚዳንት እንዲሆን በህወሓትና በፌዴራል መንግስት ነበር የተመረጠው። አሁን ታደሰ ወረደ ባለፈው አንድ አመት የእነሱን አባላት ነበር ሲሾም የነበረው። ማንም የፖለቲካ ድርጅት እዛ ጋር መዋቅር የለም። ስለዚህ አካሄዱ ትክክል አልነበረም። የአንድ ቡድን ደጋፊ ነበር። ስለዚህ መሆን ያለበትን ነገር አንድ ድርጅት ለብቻው ምናምን ከሚሆን ምርጫ ተደርጎ ህዝቡ የሚመረጠውን ፓርቲ ህጋዊ መንግስት እስከሚመሰረት ድረስ፣ አሁን ግን ያለውን ለሽግግሩ ማለት ነው ለጊዜያዊ መንግስቱ አቃፊ የሆነ ጊዜያዊ መንግስት እንዲቋቋም ነው።
ሌላ ጊዜያዊ መንግስት ማለት ነው?
አዎ፣ ታደሰ ወረደ የሚገኝበት የማስተካከል ስራ ማለት ነው። ታደሰ ወረደ እዛ ቢሆን ህወሓት ነው የወከለው። ህወሓት የወከለው ሳይሆን አሁን ፌዴራል መንግስት የራሱን ማድረግ አለበት።
በጉዳዩ ላይ ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም ይህንን ምክር ቤት ያቋቋሙትን ኃይላት የገዢው ብልጽግና ፓርቲን ፍላጎት አስጠባቂዎች ሲሉ ከሰዋል። እንቅስቃሴውንም ሊተገበር የማይችል ሲሉ አጣጥለውታል።
ሚራው አድርጉ የሚሰጠውም አይደለም፣ በተግባር የሚተገበርም አይደለም። እዚህ ግባ የሚባል ቁም ነገር ያለው ስላልሆነ ብዙም ትኩረት አልሰጠነውም ነበር። ያው ሁለት ዘርፍ ነው ያለው። የፖለቲካ ዘርፉ አዲስ አበባ ነው ያለው። የሽፍትነት ዘርፉ ደግሞ ያው ታጣቂ አደራጅቶ በአፋር አካባቢ ነው ያለው። በአፋር ላይ ያለው ሰራዊቱም ያው ወደ ትግራይ እየተመለሰ ነው። አሁን ትግራይ የመረጋጋት ወደ ሰላም የመምጣት ወደ ልማት የማሸጋገር ተስፋ እየፈጠረ በሄደ ቁጥር አፋር ላይ ያስቀመጠውም ሰራዊት እየፈረሰ ወደ ትግራይ እየተመለሰ ስለሆነ የሚደግፉኝን ለማሰባሰብ ተስፋ እንዳይቆርጡ እንዲደግፉት ሆን ብሎ ቡድኑ እነሱን ለመያዝ ያደረገው እና የሚያደርገው ያለ መፍጨርጨር ነው እንጂ ብዙም እዚህ የሚረባ አይነት ስራ እየሰራ እንዳልሆነ ነው የገባን። እና በዚህ በኩል ቢታይ አዲስ አበባም ይዋቀር፣ ጅቡቲም ይዋቀር፣ ኬንያም ይዋቀር፣ የትግራይ ህዝብ በምስሌነ አይመራም።
የትግራይ የሰላምና ለውጥ ምክር ቤት መስራቾች በትግራይ ክልል ውስጥ ህጋዊ መንግስት እስኪቋቋም ድረስ ሁሉን ያቀፈ ጊዜያዊ መንግስት እንዲቋቋም ምክር ቤቱ ማስፈለጉን ሲጠቅሱ ህወሓት በፊናው የቀድሞው የክልሉ ምክር ቤት ወደ ስራ ተመልሷል ካለ በኋላ ለሽግግር የሚጠቅሙ ወሳኝ ያላቸውን ስራዎች ማከናወኑን ገልጿል።
ወሳኝ የሆኑ ነገሮች ግን የተሰራ ነው ያለበት ሁኔታ ነው ያለው።
ሁለቱም ኃይሎች ትግራይ ክልል ላይ የሚበጀው ይህ ነው በሚል መወነጃጀል ከጀመሩ ሰነባብተዋል። ይህ ከሆነ ለትግራይ ህዝብ የሚበጀውን ለመስራት በጋራ መቆም ለምን ተሳናቸው የሚለውን ጥያቄ ለህወሓት ቃል አቀባይ አቶ ሚካኤል አንስተናል።
እኛ
እኛና እነሱ አንድ ላይ ቁጭ ብለን ይሄን ነገር ልናደርገው ምን ይችላል አይደለም። ህዝቡ በወደደውና ለህዝብ ትግራይ ባለው አመለካከት አቃፊ የሆነ መንግስት እንመሰረታለን ብለን በዛ መልኩ እየተጓዝን ነው ያለነው።
የትግራይ ክልል ከ2013 ዓመተ ምህረት ወዲህ ከፖለቲካ ሽኩቻ ሊወጣ አልቻለም። የዚህ ማሳያ የሆኑ ክስተቶችንም በየጊዜው እያስተናገደ ይገኛል። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ።
ተከታዩ ዘገባችን እዚያው አዲስ አበባ ነው የሚያቆየን። የኢትዮጵያ ሰላምና መጻኢ ዕድል የሚወሰነው በእውነተኛ የህዝብ ተሳትፎ እንጂ ለይስሙላ በሚደረግ ምርጫ አይደለም ሲል ትብብር ለኢትዮጵያ አንድነት የተሰኘው የአራት የፖለቲካ ድርጅቶች ቅንጅት አስታወቀ። ቅንጅቱ ዛሬ አዲስ አበባ ውስጥ ጋዜጠኞችን ጠርቶ በሰጠው መግለጫ ገዢው ፓርቲን የህዝብ ነጻ የፖለቲካ ፍላጎቶችን በመጨፍለቅ ከሷል። ትብብሩ ገዢው ፓርቲ ለቀረቡለት ቅድመ ሁኔታዎች አሁንም ምላሽ ካልሰጠ ከምርጫ ተሳትፎ ራሱን እስከ ማግለል የሚደርስ እርምጃ ለመውሰድ ሊገደድ እንደሚችልም አስጠንቅቋል። ስዩም ጌቱ ተጨማሪ ዘገባ አለው።
ምርጫው እየተቃረበ በመጣበት በአሁኑ ወቅት ገዢው ፓርቲ ክልከላዎችን በማብዛት አስደንጋጭ ያለውን ህገወጥ ድርጊቶች መፈጸሙን በመግለጫ ያነሳው ትብብር ለኢትዮጵያ አንድነት አብዛኛው እንከኖቹ ለኢትዮጵያ ብሔራዊ ምርጫ ቦርድ የቀረቡ ናቸውም ብለዋል። በጽሁፍ የተዘጋጀውን መግለጫ ለመገናኛ ብዙሃን ያነበቡት የትብብሩ ቃል አቀባይ አቶ ጌትነት ወርቁ ናቸው።
በመቶዎች የሚቆጠሩ እጅግ ጠንካራ እጩዎቻችን ሳይመዘገቡ በመቅረታቸው ሌሎች ካለው ነባራዊ ሀቅና ከህዝብ ፍላጎት ጋር የተቃረኑና የተነጠሉ ፓርቲዎች የቁጥር ብልጫ እንዲያገኙ የፈቀደ ሆኖ አግኝተነዋል። ምርጫ 2018 ከካድሬው አፈናና ከሚካሄዱ ጦርነቶች ቀጥሎ ሲስተም ዋና ችግር ሆኖ ወጥቷል።
በኦሮሚያ ክልል ሰሜን ሸዋ ዞን ወረጃርሶ ወረዳ ምርጫ ክልል ላይ ትብብሩ ያቀረበው እጩ ላይ በጸጥታ አካላት በስራ ቦታቸውና በቤተሰቦቻቸው በኩል ዛቻ ተፈጽመዋል ሲል በመግለጫው የወቀሰው ቅንጅቱ ከፖለቲካ ፓርቲዎችና ከባለድርሻ አካላት ተውጣጥተው በምርጫው አስቻይነትና በጸጥታው ስጋት ዙሪያ ወደ ክልሎች በመንቀሳቀስ በተደረገ የዳሰሳ ጥናት ውጤት ላይም እንደማይስማማ አሳውቋል።
በአማራና ኦሮሚያ ክልሎች የተንቀሳቀሰው ቡድን 97% በላይ አስቻይ ሁኔታ አለ በሚል የተዛባና አሳሳች ሪፖርት አቅርቧል። በትብብራችን ግምገማ አማራ ክልል ሙሉ በሙሉ ወይም በጣት የሚቆጠሩ ከተሞች ካልሆነ ለምርጫ አስቻይነት ሁኔታ የለም። በኦሮሚያ ክልል ከፊሉ ወይም ከዋና ዋና ከተሞች ወጣ ብለው ባሉ አካባቢዎች ፍጹም አስቻይ ሁኔታ እንደሌለ እንረዳለን። ስለሆነም የሁለቱ ክልሎች የጥናት ውጤት ውድቅ ነው። ቦርዱም ህዝብም እንዳይቀበለው ጥሪያችንን እናስተላልፋለን።
ሌላው የቅድመ ምርጫ ሂደቱን አስመልክቶ ትብብሩ ተመለከትኩ ብሎ ያነሳው ነጥብ
ምርጫ ካርድ ያልወሰደ ዜጋ ማንኛውንም የመንግስት አገልግሎት እንዳያገኝ መከልከል፣ ገበሬው ማዳበሪያ ለመውሰድ በቅድሚያ የምርጫ ካርድ መውሰድ መስፈርት የነበረ ሲሆን ከምዝገባ ማግስት ደግሞ መራጮች ልዩ የመራጭነት መለያ ኮድ፣ ስልክና ፋይዳ ቁጥር በግድ እንዲያስመዘግቡ ጫና እየተደረገባቸው ይገኛል። ትብብራችን ባደረገው ማጣራት አንድ ግለሰብ ሁለት ካርድ በስማቸው ወስደው እጃችን ይገኛል። ለመራጭነት ለመመዝገብ የሄዱ ሰዎች በዚህ ፋይዳ ሌላ ካርድ ወጥቶበታል በሚል ተመልሰዋል።
ትብብር ለኢትዮጵያ አንድነት ከዚህም በፊት በተደጋጋሚ ሲያነሳ እንደቆየው ለምርጫ አስቻይነት ጦርነት ማቆም፣ የፖለቲካ እስረኞችን መልቀቅ፣ ምህዳሩን ማሻሻልና ሁሉን አቀፍ ድርድር እንዲጀመር ይጠይቃለሁ ብለዋል። በምርጫ ሂደቱ ህግ ጥሰዋል ባሏቸው የመንግስት ባለስልጣናት ላይ መንግስት እርምጃ ወስዶ በይፋ ይቅርታ ይጠይቅ በማለትም ይህ ካልሆነ ግን ትብብሩ የምርጫ ተሳትፎውን እንደገና ለማጤን እንደሚገደድ ገልጸዋል። በዚህ ላይ ከጋዜጠኞች ለተነሳ ጥያቄ ምላሽ የሰጡት የትብብሩ ፕሬዚዳንት አቶ አብርሃም ጌጡ
ከምርጫ ትወጣላችሁ አትወጡም የሚለው ሁኔታዎች፣ ሂደቶች፣ አጠቃላይ አገሪቱ ያለችበት ወቅታዊና ተጨባጭ ሁኔታ ገቨርን የሚያደርጉት እንጂ አንድ የፖለቲካ ኃይል ዝም ብሎ በፈለገው ሰዓት መግባት መውጣት እንደማይችል ይታወቃል። ትግላችን እየለካን በትግሉ ሂደት ውስጥ ልናስመዘግበው ልናገኘው የምንችለውን የፖለቲካ ጌይንና ትርፍ በመግባት በመውጣት አገር ምን ትጠቀማለች፣ ምን ታገኛለች፣ ህዝባችን ምን ያገኛል የሚለውን በየጊዜው እየገመገም ካልኩሌትድ እያደረግን የሚሄድ እንጂ የሆነ ሰዓት ላይ እንወጣለን ወይም እንገባለን ስላል የሚሆን ነገር እንደሌለ እንዲታወቅልን እንፈልጋለን።
ከዚህ በፊት የትብብሩ አንዱ አባል ፓርቲ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ለሚያዝያ 30 በ10 ከተሞች ጠርቶ የነበረውን ሰላማዊ ሰልፍ እንዲታጠፍ በማድረግ ሰልፉንም እንደ ትብብሩ ለመጥራት መወሰኑን ተከትሎ ዛሬ በመግለጫው ጋዜጠኞች የዚህ የሰልፉ ሀሳብ መቅረት አለመቅረቱን ለማጣራት ጥያቄ አንስተው ነበር።
ሰላማዊ ሰልፉ አልቀረም፣ እናደርገዋለን። መቼ እናደርገዋለን? የቅንጅታችን ውሳኔ ነው የሚሆነው። የታጠፈ ነገር የለም፣ ይደረጋል። አሁንም ቢሆን ሰላማዊ ሰልፉን የምናደርገው ሌሎች ኃይሎች በሚፈልጉት በታቀደልን እቅድ ሳይሆን እኛ ባቀርነውና በምንፈልገው ህዝብና ሀገር በሚጠቀምበት ብቻ እንደምናደርገው እንዲታወቅልን እንፈልጋለን።
ትብብር ለኢትዮጵያ አንድነት በዛሬው ጋዜጣዊ መግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮች በጠባብ ቀዳዳ እያደረጉ ላለው ጥረት ምስጋና የሚያስቸረው እንደሆነም ጠቁመዋል። ትብብሩ ብርቱ ትችት ያቀረበበት ገዢው ብልጽግና ፓርቲ በተደጋጋሚ እንደሚያነሳው በሀገሪቱ ነጻ ምርጫ እንዲደረግ ጽኑ ፍላጎት ይዞ እንደሚሰራ በተለያዩ መድረኮች ማሳወቁ የሚታወስ ነው። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ተከታዩ ዘገባችን ወዲህ ወደ አውሮፓ ይመለሳችኋል። ብራሰልስ እናቀናና ከዛ ይደረሰንን ዘገባ እናስደምጣችኋለን። የአውሮፓ ህብረት ከ2013 እስከ 2015 ዓመተ ምህረት በኢትዮጵያ አቆጣጥር ማለት ነው በሰሜን ኢትዮጵያ የተካሄደውን ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ሁሉም ወገኖች እንዲያከብሩና ወደ ዳግም ጦርነት ሊያመራ ከሚችል ማናቸውም ድርጊት እንዲቆጠቡ አሳስቧል። ዶቼ ቬለ ለህብረቱ ቃል አቀባይ አንዋር ኤል አንዋኒ ያቀረበውን ጥያቄ ጨምሮ ሳቸው የመለሱትን ምላሽ አካቶ ገበያው ንጉሴ ተከታዩን ዘገባ ልኮልናል።
የኢትዮጵያ ፌደራል መንግስት ህገ ወጥ ነው ያለውንና በፕሪቶሪያ ስምምነት እንዲፈርስ የተደረገውን ክልላዊ መንግስት ህዝባዊ ወያኔ ሓርነት ትግራይ ዳግም ወደ ስልጣን ለማምጣት የሚያደርገው ጥረት ዓለም አቀፉን ህብረተሰብ በከፍተኛ ደረጃ ያሳሰበ መሆኑን በመግለጽ ከሁለት ሳምንታት በፊት ህብረቱ ጠንካራ ማሳሰቢያና ማስጠንቀቂያ ማውጣቱ ይታወሳል። ከዚያ ወዲህ ግን ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ መስተዳድር በማፍረስ ከጦርነቱ በፊት የፌደራሉ መንግስት ህገወጥ ነው ባለው ምርጫ የተቋቋመውን የክልሉን መንግስት ዳግም ወደ ስልጣን በማምጣት መሪውን ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ሹሟል። ዲደብሊው ትናንት በኮሚሽኑ ዕለታዊ የፕሬስ መግለጫ ላይ ያነሳው ጥያቄ ታዛቢና አሸማጋይ ሆናችሁ ያፈራረማችሁት የሰላም ስምምነት በሕይወት አለ ወይ? በፕሪቶሪያው ስምምነት መሰረት የተቋቋመው ጊዜያዊ መስተዳድር ፈርሶ እኮ በአካባቢው የጦርነት ዳመና አንዣቧል፣ ምን እያደረጋችሁ ነው የሚል ነበር። በተጨማሪም የኢትዮጵያ መንግስት ከአስር ቀናት በኋላ ሊያካሄድ ባቀደው ምርጫ ህብረቱ እንዲታዘብ ተጠይቆ ከሆነና ከተጠየቀም በታዛቢነት የሚሳተፍ ስለመሆኑ አለመሆኑም ማብራሪያ እንዲሰጠው ጠይቆ ነበር። ቃል አቀባይ አንዋር ምርጫውን በሚመለከት ለቀረበው ጥያቄ ከወዲሁ መልስ መስጠት እንደማይችሉ አውስተው በትግራይ ስላለው ሁኔታ ግን አሉ።
In terms of the situation in the Tigray, we as European Union we are following the developments in the Tigray regional state.
በትግራይ ያለውን ሁኔታ በሚመለከት እኛ እንደ አውሮፓ ህብረት በትግራይ ክልላዊ መንግስት እየሆነ ያለውን እየተከታተልን ነው። ሁኔታው በጣም አሳሳቢ ነው። ውጥረቱ እንዲረግብና የፕሪቶሪያው የሰላም ስምምነት አደጋ ላይ እንዳይወድቅ ሁሉም ወገኖች ከአፍራሽ ተግባሮች እንዲቆጠቡ ጥሪያችንን እናቀርባለን ብለዋል።
We call for immediate de-escalation and avoidance of any actions that jeopardize the permanent cessation of hostilities agreement that has been signed in Pretoria and this in November 2022.
በአህጉሩ ሌላ አውዳሚ ጦርነት እንዳይከሰት ማድረግ አስፈላጊ መሆኑን በማሳሰብም ልዩነቶች በፖለቲካ ውይይት መፈታት ያለባቸው መሆኑን ቃል አቀባዩ አክለው አስገንዝበዋል።
The differences between the parties are resolved and this via political
በህዝባዊ ወያኔ ሓርነት ትግራይና በፌደራል መንግስቱ መካከል የተካሄደውን ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት በማፍረስ በኩል ሁለቱም ወገኖች አንዳች አንዳቸውን ይከሳሉ። ሆኖም ግን ህዝባዊ ወያኔ ሓርነት ትግራይን በመወከል ከፌደራል መንግስቱ ጋር የሰላም ስምምነቱን ከፈረሙት መካከል የቀድሞው የክልሉ ፕሬዝዳንት አቶ ጌታቸው ረዳና ጄኔራል ጻድቃን ገብረተንሳይ ጭምር ህወሓት በሰላም ስምምነቱ መሰረት የፈረሰውን የቀድሞውን መንግስት ወደ ስልጣን ማምጣቱን እንደማሳያ በመጥቀስ ለስምምነቱ መፍረስ በዋናነት ህዝባዊ ወያኔ ሓርነት ትግራይን ተጠያቂ ያደርጋሉ። እነዚሁ የሰላም ተደራዳሪዎችና ሌሎች ታዋቂ ግለሰቦች እንዲሁም ሰባት ማህበራዊ መሰረታቸውን ትግራይ ውስጥ ያደረጉ የፖለቲካ ፓርቲዎች ያሉበት የትግራይ የሰላምና ለውጥ ምክር ቤት የተባለ አዲስ ስብስብ ትናንት አዲስ አበባ ላይ የተመሰረተ መሆኑም ተገልጿል። ገበያው ንጉሴ ለዲደብሊው ብራስልስ።
በደቡብ ምዕራብ ኢትዮጵያ ክልል አቃቢያን ህግ ከፊል የስራ ማቆም አድማ ማድረጋቸው ተሰማም። አቃቢያን ህግ ከባለፈው አርብ ጀምሮ በከፊል ስራ ያቆሙት መንግስት የፍትህ ስርዓቱን ለማጎልበት የፈቀደው አቃቢያን ህግ ልዩ የደሞዝና ጥቅማ ጥቅም ማሻሻያ ተግባራዊ አልተደረገልንም በሚል ነው። አቤቱታቸውን ተፈራርመው ለክልሉ መንግስት ያመለከቱት ከ500 በላይ የሚሆኑት አቃቢያን ህጎችም ጥያቄያቸው እስኪመለስ ከመደበኛ ችሎት በስተቀር ከፖሊስና ከማረሚያ ቤቶች ጋር የሚኖራቸውን ስራ ተጨማሪ የፍትህ ስራዎች መቋረጣቸውን ገልጸዋል። ሸዋንግዛ ወጋየው ተጨማሪ ዘገባ አለው።
ፊርማቸውን በማሰባሰብ አቤቱታቸውን ለክልሉ መንግስት ያቀረቡት በክልል በዞንና በወረዳ ደረጃ በማገልገል ላይ የሚገኙ 541 አቃቢያነ ህጎች ናቸው። አቃቢያነ ህጎቹ እንደሚሉት የክልሉ ምክር ቤት ባወጣው አዋጅ ቁጥር 3/2014 ዓ.ም መሰረት የአቃቢያነ ህጎችን ደሞዝና ጥቅማጥቅም በልዩ ሁኔታ በአቃቢያነ ህግ አስተዳደር ዋና ጉባኤ ተጠንቶ መቅረብ እንዳለበት ይደነግጋል። ነገር ግን ይህ አዋጅ ተፈጻሚ ባለመደረጉ አሁን ላይ የሚገባቸውን የደሞዝ ማሻሻያና ጥቅማጥቅም ማግኘት እንዳልቻሉ ነው ሁለት የሰራተኞቹ አስተባባሪዎች ለዶቼ ቬለ የተናገሩት።
እንደ ሀገር መንግስት አጥንቶ ከአንዴ ሁለት የደሞዝ ማሻሻያ ሲያደርግ ለዳኞችና ለአቃቤ ህግ በልዩ መመሪያ የሚተዳደሩ ስለሆነ ለእነሱ ጥናት አላደረግን በራሳቸው ጥናት አድርጎ ይወሰናል ብሎ ነው ፐብሊክ ሰርቪስ የፌደራሉ ፐብሊክ ሰርቪስ ኮሚሽን ያለፈው።
እኛ የምንተዳደረው በልዩ ህግ ነው። አስተዳደር ጉባኤ ደሞዛቸውን ያጠናል፣ ጥቅማጥቅማቸውን ያስጠናል፣ በርዕሰ መስተዳድር ምክር ቤት ያጸድቃል ነው። ይሄ ተጠንቶ በክልሉ መንግስት በኩል የስራ አስፈጻሚ በኩል ባለበት ተጠንቶ የቀረበውን የአስተዳደር ጉባኤን ውሳኔ ወደ ጎን በመተው ከሌሎች አቻ ክልሎቻችን ባነሰ ለእኛ የመጣው
አቃቢያነ ህጎቹ አቤቱታቸውን ለክልልና ለፌዴራል የፍትህ አካላት ማቅረባቸውን የጠቀሱት የሰራተኞቹ አስተባባሪዎች ጥያቄያቸው ምላሽ እስኪያገኝ ድረስም ከባለፈው አርብ ጀምሮ ከመደበኛ ችሎት በስተቀር በሌሎች ተጨማሪ የፍትህ ስራዎቻቸው ላይ የስራ ማቆም አድማ ማድረጋቸውን ገልጸዋል።
በአግባቡ ቅሬታችን ውሳኔ ለወሰነ አካልና ለምንመለከተው አካል ብለን ከፊት የሚሰጥረት ቅሬታችን ያስከትበናል። ያ ነገር ምላሽ እስኪያገኝ ድረስ ሙሉ የስራ አድማ ከማድረጋችን በፊት አንዳንድ እንደ አቃቤ ቢሮስ ብቻ አይደለም ተጠቅሎ የሚሰራው ተጨማሪ ስራዎች አሉ ውጭ ላይ። እሱን አቁመናል። አሁን ላይ ለምሳሌ የህግ ግንዛቤ ስራ አንትትም አሁን ላይ ምርመራን በበላይነት ሄደን ፖሊስ ጋር ሄደን ምርመራው ምርመራ የለም። ሰብአዊ መብት አጠባበቅን በተመለከተ ፖሊስ ጋር ሄደን ቼክ የምናደርገው ነገር የለም። የሰብአዊ መብት ተከብሯል አልተከበረም የምለው በማረፊያ ቤት ተዛዙረን ያንን የማስከበር ስራ አንሰራም። አቁመናል።
ዶቼ ቬለ የአቃቢያነ ህጎቹን አቤቱታ አስመልክቶም የደቡብ ምዕራብ ኢትዮጵያ ክልል ፍትህ ቢሮ ኃላፊን ቢጠይቅም የአቤቱታ ጥያቄው ለቢሮ ባልደረሰበት ሁኔታ አስተያየት ለመስጠት እቸገራለሁ የሚል ምላሽ ሰጥተዋል። የክልሉ ርዕሰ መስተዳድር የህግ ጉዳዮች አማካሪ አቶ ዳግም ዳንኤል ስብሰባ ላይ ስለሆንኩ እኔ ደውላለሁ ቢሉም እንዳሉት ሊደውሉ አልቻሉም፣ ቢደወልላቸውም ስልካቸው ጥሪ አይመልስም። ያም ሆኖ ከአቃቢያነ ህጎቹ አስተባባሪዎች አንዱ ከክልሉ መስተዳድር ተሰጠን ያሉትን ምላሽ ተናግረዋል።
ወሬት ዘጠኝ ምላሽ ምንድን ነው? አይ እኛ ከክልላችን አንጻር አይተን መልስ ሰጥተናል እንጂ የሌሎችን ክልል የመኮረጅ ግዴታ የለብንም ነው የሚሉት። እኛ ያንን ኮርጆ አይደለም እንደ ክልል የአቃቤ ህግና የዳኞች አስተዳደር ጉባኤ ተቋቁሞ አጥንቶ ይሄ ይሄ ነው ብሎ ከአቻ ክልሎች አይቶ ተጠንቶ የቀረበ አለ። ይህንን የርዕሰ መስተዳድር ምክር ቤት የመሻርም የመሰረዝን መብት የለው። አይቻልም እንኳን ቢል ወይ አቅም የለኝም ቢል ወደ ርዕሰ አቃቤ ህግ አስተዳደር ጉባኤ መልሶ ከልሶ እንዳይ የማድረግ እንጂ በራሱ ተርዞ ደልዞ ይሄ ይገባቸዋል ብሎ በዳኞችና በአቃቤ ህግ መካከል ልዩነት ፈጥሮ የመመለስ ስልጣን የለውም።
አቃቢያነ ህጎቹ ጥያቄያቸው ምላሽ ካላገኘ በቀጣይ እናደርጋለን ያሉትንም ጠቁመዋል።
ከዚህ በኋላ ያደረግነው ነገር ምንድን ነው? ቀጣይ ልናደርግ የምንችለውን እና መብታችንን ልናስከብር የምንችልበትን አማራጭ የአቋም መግለጫ ገልጸናል። እያንዳንዱ በዝርዝር በአቋም መግለጫችን ላይ እስከ ስራ ማቆም ድረስ የምንሄድ መሆኑን እና በዚህ የስራ ማቆም ውስጥ ለሚፈጠር ለክልሉ መንግስትም ሆነ ህዝብ ላይ ለሚደርስ ጉዳት ጭምር የክልሉ መንግስት ውሳኔውን ያሳረፈው አካል ተጠያቂ እንደሚሆን አሳውቀናቸዋል።
ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳም።
ተከታዩ ዘገባ ወደ አዲስ አበባ ከተማ ይወስደናል። የኢትዮጵያ የባንክ ኢንዱስትሪ በታሪኩ አይቶ የማያውቀውን ትልቅና ጥብቅ እርምጃ መተግበር መጀመሩ ተገለጸም። የባንክ ሂሳብ ቁጥራቸው ፋይዳ ከተሰኘው ብሔራዊ ዲጂታል መታወቂያ ጋር ያላገናኙ ደንበኞች የባንክ ሂሳባቸው ካለፈው ቅዳሜ ጀምሮ ሙሉ በሙሉ መታገድና መዘጋት መጀመሩን ተከትሎ ውጥረትና መረበሽ መፈጠሩ ተሰምቷል። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም በጋራ ባወጡት ጥብቅ መመሪያ መሰረት ሁሉም ነባር የባንክ ደንበኞች የማንነት መረጃቸውን ከፋይዳ ዲጂታል መታወቂያ ቁጥር ጋር የማጣመር የመጨረሻ ጊዜ ገደብ ተቀምጦ ነበር። ይህ የጊዜ ገደብ ባለፈው ግንቦት 6 ቀን 2018 ዓ.ም ተጠናቋል። ከዚያስ? አና ደምሴ ዝርዝር ዘገባ አላት።
የኢትዮጵያ ብሔራዊ ባንክ ባወጣው ደንብ መሰረት ባንኮች ሐረሪ ክልልን ጨምሮ በ27 ዋና ዋና ከተሞች የሚኖሩ ደንበኞቻቸውን እስከ ግንቦት 6 2018 ዓ.ም ድረስ ከባንክ አካውንታቸው ጋር የፋይዳ መታወቂያ ቁጥራቸውን እንዲያስተሳስሩ የስልክ መልእክት በመላክ ሲያስታውሱ ቆይተዋል። ከቅዳሜ ጀምሮ በሞባይል ባንኪንግ በኤቲኤም እና በባንክ መስኮቶች ጭምር ገንዘብ ማንቀሳቀስ ያቃታቸው በርካታ ደንበኞች ወደ ባንክ ቅርንጫፎች እየሄዱ አገልግሎት ለማግኘት ቢሞክሩም ሲስተም አይሰራም በሚል አገልግሎቱን ማግኘት እንዳልቻሉ ለዲደብሊው ተናግሯል።
ከአስር ቀን በፊት በሞባይሌ አያይዤ ነበረ ጨርሼ ነበረ። ከዛ ያወጣሽበት ብራንች እነሱ ናቸው አፕሩቭ የሚደረገው ሲስተም ላይ ይገባላቸዋል አሉኝ። ቀዳሜ ተቋረጠ። ከዛ በኋላ ያው በጣም አስቸግሮ የነበረ ሞባይሌ እንዳያያስኩ ነው ማቀው። ሰኞ ወደ ባንክ ሄድኩኝ ብራንቼ ጋ ሲሄድ ሲስተም ምንም የለም ነበረ። ዛሬ ከረጅም ሰልፍና ድካም በኋላ ተስተካክሎልኛል።
ፋይዳ መታወቂያን ከባንክ ጋር ባለማስተሳሰሪ አካውንት ይተዘግቷልና በተለያየ ምክንያት ነው ያላስተሳሰርኩት። ስራ ላይ ስራ ጉዳይ ምናምን ስለነበረ ነውና ጓደኞቼ አሁን ሊንክ ልከውልኝ በዛ ምክንያት ለማስተሳሰር ሽያለሁ። ግን አሁን ትላልቅ ሰዎች አዛውንቶች ምናምን እንደዚህ አይነት ነገር ያው ሊከብዳቸው ስለሚችል ሊንክ ምናምን ይልክላቸውም ሰው ስለማይኖር ከዚህ የተሻለ ቀለል ያለ ሲስተም ቢደረግ ጥሩ ነው።
በእርግጥ ማስጠንቀቂያው ደርሶን ነበር፣ ነገር ግን ቀኑን አላስተዋልነውም የሚሉ ደንበኞችም የሂሳባቸው መዘጋት በዕለት ተዕለት የንግድና የግል ሕይወታቸው ላይ ከፍተኛ መስተጓጎልን እንደፈጠረባቸው ገልጸዋል። ባንክ ገንዘብ የምናስቀምጥበት ተቋም ብቻ ሳይሆን ሕጋዊ የገንዘብ ዝውውር መኖሩን የማረጋገጥ መንግስታዊና ዓለም አቀፋዊ ኃላፊነት ያለበት አካል ነው። ባንኮች ተጠቃሚው ማን እንደሆነ በውል ካላወቁ ወይም ካላረጋገጡ አካውንቱን የማገድ ግዴታ አለባቸው ሲሉ ለዲደብሊው የተናገሩት የፋይናንስ ጉዳዮች አማካሪ አቶ ሙከሚል በድሩ ናቸው።
የሆነ ቦታ ህግን ስታስጀምሪ ከኋላ ህጉ ካልነበረ እንደፈለገው ሰው ሲያንቀሳቀስ ነበር ማለት ነው። ላይክ ለምሳሌ የፐርሰናል አካውንትሽ ከቢዝነስ አካውንትሽ ጋር ይደበላለቃል። ስራ የሰራሽበትን በፐርሰናል አካውንት ትቀበያለሽ። ይሄ ኢሌጋል አልነበረ፣ የሚፈቀድ ፕራክቲስ ስለነበረ ሰው በዛ መንገድ ይዞት የመጣውን ገንዘብ ልክ ራይት ናው ትሬሰብል ይሁን ብለሽ ከናሽናል አይዲ እና አካውንትን ኢንተግሬት ስታደረጊ ኮንስኮንሱ አደገኛ ሊሆን ይችላል። ሶ ምንድን ነው በዚህ መንገድ ከዚህ ጊዜ ጀምሮ በምታደርጉት እንቅስቃሴ እስካሁን የመጣው ኢንፎርማል ስለሆነ ወደ ፎርማል አስገቡት የሚል የማርያም መንገድ ክፍተት ካልተሰጠ እሱ ፓርት ነው ለቢዝነስ እንቅስቃሴ አደገኛ የሚሆን ይመስለኝ። አሁን አካውንት መዝጋት መክፈቱ ሳይሆን ማለት ነው እንትን አላረክ ኢንተግሬት አላደረክም ተብሎ አካውንት መዝጋቱ ወይም አካውንቱ መከፈቱ በላይ ሰዎች የመጡበትን ኢንፎርማል ፕራክቲስ በሆነ መንገድ ወደ ፎርማል በሚያደርጉት ዝውውር ምንም አይነት ኢምፕሊኬሽን ወይም ምንም አይነት ኮንስኩዌንስ እንደሌለው ማሳየት ወይም ያንን ጋራንቲ መስጠት የሚፈልግ ይመስለኛል።
በተቀሩት የኢትዮጵያ ክልሎች ደግሞ ከሰኔ 30 ጀምሮ የባንክ አካውንታቸውን ከፋይዳ ቁጥራቸው ጋር ያላያያዙ ደንበኞቻቸው አገልግሎት ማግኘት እንደማይችሉ ባንኮች አስታውቀዋል። ለዶቼ ቬለ ራዲዮ ሃና ደምሴ አዲስ አበባ።
አድማጮቻችን በዚሁ ለለቱ ያዝነው መጽሔት ዜናችን ይጠናቀቃል።